ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የመጋቢት 4 2015 ዓ.ም የጋቢና ቤት መሰናዶ ጀምሯል። ካውንሰር ጀምሮ የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ወርሃ መጋቢት ባለም ዙሪያ ተጽዕኖ ፈጣሪ ሴቶች የሚዘከሩበት ወር ነው። ማርች 8 ወይም ደግሞ ዓለም አቀፉ የሴቶች ቀን በዚህ ሳምንት ውስጥ ታስበው ነው። በሳምንት ውስጥ በሴቶች ዙሪያ የተጠናቀሩ እጅግ ብዙ መሰናዶዎችን ወደናንተ ስናደርስ ቆይተናል። ለዛሬም ትኩረታችንን በሴቶች ላይ የምናደርግ ይሆናል። አስቀድመን የምናልፈው ታዲያ ከመምህርነት ወደ መንገድ ላይ መግደል ተሻገረች አንዲት እናት ነው። ታስተምርበት ከነበረው አክሱም ዩኒቨርሲቲ በጦርነቱ ምክንያት የወር ደመወዟ በመቋረጡ ከመምህርነት ወደ መንገድ ላይ ንግድ የገባች ወጣት ያለም አቀፍ የሴቶች ቀን እንግዳችን ነበረች። ደመወዝ ከተቋረጠ በኋላ ገቢ እንዳልነበራትና ገቢ ለማግኘት ያገኘችው ስራም የጉልት ስራ በመሆኑ እሱን መስራት እንደጀመረች የምትናገረው ብርሃን ወልደ ገብርኤል የሶስት አመት ልጇን ለመመገብ የመንገድ ላይ ንግድ መጀመሯን ትገልጻለች። ይህም ቢሆን ስራ ነው ያለችው ብርሃን የተማረችው ችግር በሚያጋጥም ጊዜ እንዴት ተቋቁማ ማለፍ እንዳለባትም ጭምር ለመረዳት መሆኑንም ተናግራለች። ሙልጌታ አጽብሃ ወጣቷን አነጋግሮ ያስተናደው ዘገባ ይቀጥላል።
በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደመወዝ በመቋረጡ ለሁለት አመታት ደመወዝ አልተከፈላትም። ለርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሃውዚን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ የገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች።
ደመወዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘነው የቀን ስራ የጉልት የሐስቤዛ አይነት ተነገር እሱ አይነት ስራ ነውና አማራጩ እሱ ነው ከተገኘ ብለን የጀመርነው።
ብርሃን በጋዜጠኝነትና ኮሙኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ.ም ምረት ነበር። ከዚያም ለሁለት አመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ.ም ምረት ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ ህይወቷን ለመምራት በቂ እንደነበር ታስታውሳለች።
የታወቀ ነው ገቢ ምን ያህል እንደሆነ በወር ታቋለህ። እንዴት አርጊ ማኔጅ ላድርገው የትኛው አብር የትግባ አይነት ነገር ነው የምትሰራው እንጂ የምታገኘው በየወሩ የታወቀ ነገር ነው።
በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደመወዟ በመቋረጡ ምክንያት የእርሷም ሆነ የሶስት አመት ልጇን ህይወት ለመምራት እንደከበዳት ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች።
አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለህ፣ ለራስም ታስባለህና እሱን ስናስብ ጠንክረን መስራት አለብን። የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ ሌላ የሚዲያ ስራዎችም ለመስራት ሞክር ያለው ኤንጂኦ ላይ ለመስራት ሞክረናል። ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንምና በቃ በሙያችን ካላገኘን ጉልበታችን ሐሳባችን አሳርፈን የሆነ ነገር ምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ ያስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው ቤዚክ ነገር ስለሆነ እሱ ላይ ይሻላል በሚል ነው ወደዛ የገባ ነው።
የየቀኑ ውሏም ስትናገር
11 ሰዓት እነሳለሁ። ከዛ ወደምገዛበት ምፈልገውን እቃ ወደምገዛበት ገበያ ሄዳለሁ። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን እጄ በሶስት እግር ያላት እንትናት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለሁ። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናልና ያደክማል። ኮረኮንች አለ። የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ። በብዛት ማታ 2 ሰዓት አቨሬጅ 2 ሰዓት ቤት ይገባሉ ማለት ነው።
በቀን እስከ ስንት ብር ታገኛለሽ?
እንደየሁኔታው እንደየቀኑ ነው፣ ግን አቨሬጅ 200 በሚል ነው።
ይሄን ስራ መስራት ከጀመረች አንድ አመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች።
የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል ሰው እንደዚህ እንትን ይላል። ያከባድ ጊዜ ነበር። በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሆን ትላለህ፣ አብረን እንሆን አይነት ነገር ትላለህና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገርና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋልጣለች ምሽ ማን ጎርታ ይሆን እሱን ትጨነቃለህ። ብቻ ቻሌንጂንግ ነበር።
በየመንገዱ እየተዘዋወረች በመጨጥበት ጊዜ የሥራ ባልደረቦቿ እንደሚያገኙና አስተያየትም እንደሚሰጧት ተናግራለች።
አብዛኛው አድናቆት የሚገልጽ ነው። በርግጥ ሁኔታውም ስለሚያቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ ጎበዝ አራ አንቺ ጎበዝ ነሽ እንኳንም ጀመርሽ እኛለን እንጂ እንትን ምናምን ይላሉ። አንዳንዱ ደግሞ ትንሽ እንትን ይላል ስለማይጠብቁት እንትን ይላል። እኔም እረዳቸዋለሁ። ኢትስ ኦኬ ማለት ሊሆን ይችላል። አትጠብቀውም ስራ ነው። በርግጥ መማርህ ለዚህ ነው የሚጠቅመው። እኔ ተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? ችግር የማህበረሰብ ችግርም ሊሆን ይችላል የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀመህ ትምህርት ምንም ዋጋ የለውም። እና ምንም ይሁን የስራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው እያሰብ ተገቢውን መፍትሄ የቻልከውን ያህል መፍትሄ ማድረግ ጥሩ ነው ላለውና በቃ አንዳንዱ በጣም ያደንቃለሁ ጎበዝ ነሽ አርአያ ነሽ ምናምን የሚላለ ደስ ይለኛል። እኔ በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚል የሚያጋጥማል። ኦኬ ግን እኔም አልፈዋለሁ ይገባኛል። እና እንደዚህ አይነት ስሜቶች አስተናግጃለሁ።
መምህርት ብርሃን ካሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመልሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም አለም
አጠቃላይ የትግራይ ህዝብ ሰላም ሆኖ ማየት ፈልጋለሁ። ሁሉም ወደ ስራው ተመልሶ ደሞዝተኛውም ደሞዝ እየተቀበለ እኔም ደስ ብሎኝ ያመወደውን ስራዬን እየሰራው እንፈልገውን ህይወት ለመኖር ለማለም ጊዜው ጠብቀዋለሁ። በደንብ እስካሁን ደሞዝ አልተለቀቀም የሰራተኛ የፌደራልም የክልልም። ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ህፃናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ ስለዚህ የምወደው ሙያ ግዴታ ናፍቀዋለሁ። ያስከመለስ ባጓለሁ ተመልሼ የምወደውን ሙያ ለእኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል ያቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ።
አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከጋቢና ቤ ጋር ናችሁ፣ ከኛ ጋር ስናችሁ እጅግ አብዝተን እናመሰግናለን። በመቀጠል ደግሞ ሌላ ወጣት ሴት ነው የምናስተዋውቃችሁ። 3 ጊዜ ተፈናቅላ ከፍተኛ ውጤት ያስመዘገበች ተማሪ ናት። በአማራ ክልል አጣዬ ከተማ ውስጥ በተደጋጋሚ በተነሳ ግጭት ምክንያት ከቤተሰቦቿ ጋራ 3 ጊዜ ተፈናቅላ የነበረችው ወጣት ገሊላ አሰፋ የ12ኛ ክፍል መልቀቂያና ወደ ከፍተኛ ትምህርት ቤት መግቢያ የላቀ ውጤት ካስመዘገቡ ሴት ተማሪዎች መካከል አንዷ ነች። በተለይም ላለፉት 2 አመታት የተረጋጋ ህይወት እንዳልነበራት የገለጸችው ገሊላ አሰፋ በ2013 ዓመተ ምህረት አጣዬ ውስጥ የወላጆቿና የዘመዶቿ ቤቶች በሙሉ መውደማቸውንም ትናገራለች። በአስቸጋሪ ሁኔታ ውስጥ ከቦታ ቦታ እየተንቀሳቀሰች ተምራም ከፍተኛ የሆነ ውጤት አስመዝግባለች። አስበነውም ይሁን ሳናስበው የተጠበቀውም ሆነ ያልተጠበቀው ችግሮች ያጋጥሙናል የምትለው ገሊላ ሁሉም ነገር ያልፋል ብላ በማሰብ በጽናት እየተጓዘች ትገኛለች። ቀጥሎ ይቀርባል።
ገሊላ አሰፋ የተወለደችው ያደገችውና የተማረችው በሰሜን ሸዋ አጣዬ ከተማ ነው። የከተማዋ አለመረጋጋት ኮቪድ ከዚያ የሰሜኑ የኢትዮጵያ ጦርነት ተደማምሮ ገሊላን ከ9ኛ እስከ 12ኛ ክፍል አስቸጋሪ የሚባል የህይወት ፈተናዎችን እንድታልፍ አድርጓታል። ለችግሮቹ ሁሉ እጅ አልሰጠችው ገሊላ በመጨረሻ 12ኛ ክፍል ብሔራዊ ፈተና በከፍተኛ ውጤት አጠናቃ ለሽልማት በጥታለች። ገሊላ በዚህ አፍላነት እድሜ ያሳለፈችው ውጣውረድ እንዲህ ተተረከልናለች።
ትምርቴ ከአንደኛ ክፍል ጀምሮ እስከ 11ኛ ክፍል ይሄ ማለት 2013 አጋማሽ ድረስ ባዳይ ከተማ ነበር የተከታተልኩት። ነገር ግን ባዳይ ከተማ የተለያዩ ጦርነቶችና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሸዋሮቢት ከተማ በመሄድ 11ኛ ክፍል አጋማሽ 13ኛ ክፍል ትምህርት ማጠናቀቅ ችያለሁ። በ2015 ዓመተ ምህረት በወሰድነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለሁ። እንደተጠቃላይ በአጣይ ሞለ በሸዋሮቢት ከተማ በመንግስት ትምህርት ቤት ነበር ትምህርት የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ ጥራቶች እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና እቃዎች እጥረት፣ የቤተ መጻሕፍት ውስጥ ያሉ መጻሕፍቶች እጥረት፣ እንዲሁም የመምህራን እጥረት፣ የክፍሎች እጥረት እና ሌሎች እጥረቶች ነበሩ። ከዚህም በተጨማሪ ባጣዬ ከተማ እንዲሁም ደግሞ ባጣዬ ከተማ አቅራቢያ ለምሳሌ ሸዋሮቢትንም በማካተት በተደጋጋሚ የተለያዩ ችግሮች መፈናቀሎች ነበሩ። ለምሳሌ በ2011 ዓመተ ምህረት አጣዬ ከተማ 9ኛ ክፍል ያለው እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ፣ ጦርነቶች ነበሩ። በ2013 ዓመተ ምህረት ቤተሰቦች ዘመዶች ንብረት ወድሞ ስለነበረ እኔና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበር። እንዲሁም ደግሞ ሸዋሮቢት በመሄድ በከፍተኛ የሆነ ችግርና ተጽዕኖ በማለፍ 12ኛ ክፍልን የማጠቃለያ ፈተናውን ተፈትኜ ዩኒቨርሲቲ መግባት ችያለሁ።
ከ9ኛ ክፍል ጀምሮ በብዙ ተወዳጅ እንዳለሽ ነው የገለጽሽልኝ። ምን ያህል ጊዜ ተከታተልሽ? የደረሰው የውድመት መጠንስ ምን ያህል ነው? ባንቺ እና በቤተሰቦች
ከሶስት ጊዜ በላይ ተፈናቅዬ ነበረ። ከቤተሰቦች ጋር የተለያዩ የስነ ልቦና ጉዳቶች፣ የመንፈስ መረበሾች አጋጥመው ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ህመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው።
ከሰው የተሰጠሽ በጥገኝነት ሆነሽ እየጠናሽ እየሰጠሽ ያለሽውና ምን አይነት ፈተና ነው ያሳለፍሽ? እስኪ ያለ መልስ ብለን
እንደጠቃላይ አዲስ አካባቢ ስታይ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደርግሽ በውስጥሽ የተቀበረና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላኬን ማመስገን እፈልጋለሁ። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው አላማ ሲኖርሽ፣ ጽኑ የሆነ ፍላጎት ሲኖርሽ፣ በቃ እችላለሁ ብለሽ ስታልፊ፣ አያቆመኝም ብለሽ ስታምኚ ነገሮችን እንዳሉ ታያለሽ። ግን እንደሌሉ ማሰብ አሉ፣ ግን እንደሌሉ ማሰብ ትጀምሪያለሽ። እና ያልፋል ብለሽም ስለምታምኚ በጽናት መጓዝ ትጀምሪያለሽ። እና ዋናው አላማ ነው። ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ።
መጨረሻ ላይ ውጤቱ ጥሩ ሆኖ ተናገረሽ ለማትም በርተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ተቀበልን ዳርክስኪ።
እሺ፣ 7569 እኔ ያመጣሁት እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የ15000 ብር ተሸላሚ ሆኛለሁ።
ያቺ የህይወት ተሞክሮ በዚህ ያለ እድሜ ላይ ትምህርት ተጨምሮ ሴትነትም አለ በራሱ የሚፈትነው ነገር እና የምትመክሪው የምታስተላልፊው መልዕክት ምንድን ነው?
እኛ ሰዎች በምድር ላይ መልካምም መጥፎ የሚሆኑ ነገሮችን እናስተናግዳለን እና ማለት የምፈልገው ችግሮች አስበነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላልና እግዚአብሔር እንዲሁ አይደለም የፈጠረን፣ ከአቅምና ከችሎታ ጋር ነው። እና እያንዳንዱ ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለን። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው። እና ለሁሉም ሰዎች፣ ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን፣ አላማ እንዲኖረን፣ ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ በአላማችን ላይ እንድንጸና ትልቁ ነገር አላማ ነው። እኔ ማምነው ነገር ማለት ነው ቃስቃስ ያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው። ወደ ትዳር እኮ አይደለም ህፃናቶች አድገው እንትን ነው የሚሉት። በመጀመሪያ ወደ ትምህርት ነው እና የሚቀድመውን እያስቀደምን ትልቁን ነገር እያስቀደምን እንድንጓዝ እመክራለሁ።
ምንድን ነው የምታደርገው?
ፊዚክስ በጣም ወደ ትምህርት ነው። ማትስንም እንደዚሁ እና ኢንጂነሪንግ ላይ እማራለሁ። በዛ ላይ እሰማራለሁ እያስባለሁ። ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ፣ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ የያዘው ብራንች አለ፣ ኮሚኒኬሽን ኢንጂነሪንግ ይባላል። እሱን መማር ፈልጋለሁ። ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ አይሰጥም። ምናልባት ስኮላርሽፕ አግኝቼ ከሄድኩ ይህን መማር ነው የምፈልገው። ሀገር ውስጥ መማር ከሆነ ደግሞ ኮሚኒኬሽን ኢንጂነሪንግ ይማራለሁ።
መልካም ጊዜ መኝልሻለ።
እሺ፣ እኔም አመሰግናለሁ።
ለዕለቱ ማብቂያ ወዳደረግነው የሴቶች ወር ዘገባ ደግሞ እንሻገር። ሴቶች ከአመራርና ከጠንካራ ዘገባዎች የተገለሉበት የብሮድካስት ጋዜጠኝነት ነው የምንቃኘው። ዓለም አቀፉ የሴቶች ቀን ማርች 8 ሲከበር ፍትሃዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም ታስቦ ውሏል። ሴቶች በፍትሃዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡም ያሳስባል። በኢትዮጵያ ሴቶች በእኩልነት ተወዳዳሪ ካልሆኑባቸው ዘርፎች መካከል ታዲያ የብሮድካስት መገናኛ ብዙሃን አንዱ መሆኑንም በቅርቡ በዶክተር ሙላቱ አለማየሁና እንዲሁም ደግሞ በመብቶችና ዴሞክራሲ እድገት ማዕከል ካርድ ተቋም የተሰራ አንድ ጥናትም አመላክቷል። ጥናቱ እስካሁን ድረስ በሬዲዮና በቴሌቪዥን ዘርፍ የሚሰሩ ሴት ጋዜጠኞች ቁጥር 25% ብቻ መሆኑንና እነዚህ ሴቶችም የአመታት ልምድ አካብተውም ቢሆን ወደ አመራር ደረጃ ከፍ አለማለታቸውን አመላክቷል። የጥናቱን አቅራቢ ዶክተር ሙላቱ አለማየሁና ሌሎች ሴት ጋዜጠኞችን አነጋግሬ ያስተናዳሁት ዘገባ ቀጥሎ ይቀርባል። የኢትዮጵያ ብሮድካስት መገናኛ ብዙሃን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው። ይሁን እንጂ ሴት ጋዜጠኞች በስራው ላይ ረጅም ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እምብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራች ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት። የራሷን ተሞክሮና ያስተዋለቻቸውን ተግዳሮቶች እንዴት እናገራለች?
ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፎ የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽንስ ቢኖሩንም እንደዚህ ብቻ በጣት ከልክል የምንላቸው ናቸው። እና ይሄ የሆነበት ምክንያት እንግዲህ ያው ወደዛው ያለማምጣት ልክ እንደ ኢሾዎቹ እኮ ነው። ሴቶች ሶስት ኢሾ እንዲሰሩ የሚመደቡት ነው። ሊደርሽፕም ላይ ወደ ላይ ሲመጣ እንደዛው ነው። በቃ የማይታሰብ ነው። በውስጥ ባልተጻፈ ህግ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩሽ አንቺ ወልደሻል፣ አንቺ አግብተሻል፣ ጊዜያቴጅን እንትናቴጅን ልክ የማሰበብ ይመስል እያራቆች ሄዱና ወደ ላይ እንዳትመጪ ይደረጋል። ወልደሽ በተኛሽበት ጊዜ እኮ ስትመጪ እንደገና ወደ ታች የምትደረግበት አሰራር ያለበት ሚዲያ ነው። እዚህ በራሴ ላይ ገጥሞ የሚያውቃ በሌሎችም ላይ
ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ 2018 የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ 25% ብቻ መሆናቸው ቸውን ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ።
የተሰበሰበ ነው ውጤት እንደሚያሳየው ከሆነ በአሁኑ ወቅት በኢትዮጵያ በኤሌክትሮኒክ ሚዲያው ዘርፍ 25% ድርሻ ይዘው ይገኛሉ ማለት ነው። ሴቶቹ ማለት ሴት ጋዜጠኞች ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝነት ጋር ለተደሆኑ ስራ
በዓለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሐዊነትና የእኩልነት ጥያቄዎች እለት እለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች። በአሁን ሰዓት ዩቲዩብ መገናኛ ብዙሃን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴት ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩ ከገቡ በኋላ ግን እነሱን የሚያቆይ የሥራ ስነ ምህዳር አለመኖሩ ከተገለጸው አሃዝ ይበልጥ የሚያሳስብ ነው ትላለች።
እኔ የሚታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው ሴት በመሆናቸው ብቻ የተለየ ፌቨር ተደርጎ ወደዚህ ሙያ ሲገቡ አናይም። አስፈላጊ ነው ብዬ ማለምን በግል ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ኢሹ እና ሃርድ ኢሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ኢሹ የሚባል ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ህይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሃርድ ኢሹ በዛ ልክ ያን ያህል ሞጋች የሆነ ጉዳዮች ይቀርባሉ ብዬን ያላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አምኖ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ ያስባለሁ። ነገር ግን በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያዘ ነው ብዬ አላምንም። ችሎታቸውም ስለሚጠይቅ ነው ያም የሆነው። ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ ባሉበት ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው።
ሴቶች ለስራ ወደ መስክ አለመላካቸው፣ ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው፣ ወደ ስልጣን ክፍፍል እኩልነትና ፍትሃዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያው ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸው ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሃኑን ለቀው እንዲወጡ ያደርጋል ይላሉ። መልካም ሰሰለሙን ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሃን ተቋማት በሴቶች ላይ ያተኮረ ፖሊሲ ማሰናዳት ያሻቸዋል ትላለች።
እኔ እንደ ኢትዮጵያ ሚዲያ ዊሜን አሶሲኤሽን አሁን በዚህ አመት ቅዳችን ውስጥ የተያዘ ነው ወይም ስርዓት የጾታ ፖሊሲ ሚዲያዎቹ እንዲኖራቸው እንተጋለን እንወተውታለን። ለዚህም ደግሞ ሬዲ በጀት ይዘን ስፖንሰሮች ወይም ዶነርስ እያፈላለግን ነው ያለ ነው። የተወሰኑ ድርጅቶች አብረው ሊሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሹዎች በሚዲያዎች ውስጥ ይንጸባረቃሉ። ሴቶቹም ራሳቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋሉ። በእያንዳንዱ ስቴፕ ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉ እና በዋነኛነት ስርዓተ ጾታ ፖሊሲ በየሚዲያዎቹ እንዲኖሩ ያላቸውንም ደግሞ ሪቫይዝ እንዲደረግ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትም ደግሞ ከተሰራ በኋላ የተወሰነ ጊዜ ሶሻል ሚዲያዎችን እንደ ፓይለት ወስደን በዚህ አመት ክትትልም ተደርጎ ያ ነገር እንዲሰርስ ወይም ኢምፕሊመንት እንዲያደርግ ከተደረገ አንዱ ትልቁን እርምጃ ሄደናል ብዬ ወይም እንሄዳለን ብዬ አስባለሁ።
ጋዜጠኛ የሸዋ ማስረሻም ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደ ማሟያ መታየት የለባቸውም፣ ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች።
በብሮድካስት ሚዲያ ውስጥ ሆኖም ሶሻል ሚዲያው ላይ ዌብሳይቱ ላይ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ የማድረጉ የሌላው ነገር ላይ ሳይሆን የጋዜጠኝነት ስራው ላይ ሊያመዝን የሚችል ይመስለኛል። ስለዚህ ከቴክኖሎጂ አንጻር እንደዚህ እኛም ጋር ሴቶቹም ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ለውይይት ከኮታ ጋር የተያያዘ ነገር ስናነሳ ነበር። ያስፈልጋል አያስፈልግም የሚለው አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ፣ እኩል ተወዳድሮ የመግባት አጋጣሚው ካለ ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ የግድ በፎታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ በያስባሉ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው በያላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው። ስራ ኃላፊዎች ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጣቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል በያላስብም። ይህ እንደ ተፈጥሮ መረዳት ለምሳሌ ይሄ ኢኳሊቲና ኢኩዊቲ የሚሉት ሐሳብ አለ ሁሉ ነገር መስጠት ሊኖር ይችላል። ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ ኩልፍታው ይሆነ ነገር ማመቻቸት ደግሞ መንካን ፈቃደኝነት ምን ይጠይቃል በያስባሉ። ሚዲያውም ውስጥ ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል በያስባሉ። ያ ከራስ ነው የሚጀምረው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲጠቁመዋል።
አሁን ምን ነው ይሄ አፎርማቲቭ አክል ተብሎ ሴቶች መደረግ አለባቸው ወደ አመራር መምጣት አለባቸው የሚለውን ብቻ በመናገር ብቻ አይደለም። አንደኛ ቀድሞ እንዲገኙ የማድረግ የማስተራ መስራት መቻል አለበት። ሁለት ነገሮች እዚህ ጋር ማየት ይኖርብናል። ሴት ስለሆነ የተለየ ድጋፍ አያስፈልጋትም የሚል ሳቢ አለ። አይ ሴት በመሆኗ ብዙም ማነቆች ስላሉባት ድጋፍ ያስፈልጋታል የሚል ነገር አለ። እዚህ ጋር አሁን ኢኩዊቲን ይመስላለ። ሴቶችን እኩል ሜዳ ላይ አይደለም አሁን እናወዳድሯቸው የምችለው። በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማነቆች ያሉ ሴቶችን ከወንዶች እኩል ተሰልፎ ይሩጡ ብሎ ማለት ከባድ ነገር ነው። ከፊት ቀድሞ እንዲገኙ የሚያስችል መርሆች መዘጋጀት መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል ማለት ነው። አንደኛው ለምሳሌ የኮታ ሲስተም ሊፈጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን በዚህ አመት ውስጥ ሴቶች መያዝ መቻል አለባቸው ብሎ መወሰን መቻል አለበት ማለት ነው። ይሄ አሁን አንድ ዲሲሽን ነው ማለት ነው። ከዚህ በኋላ እዚህ ጋር የሚመጡት ሴቶች ደግሞ የማብቃት በደንብ የማሳወቅ ትሬን የማድረግ
ዓለም አቀፉ የሴቶች ቀን ማርች 8 በዛሬው ዕለት ፍትሃዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሃዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምጽ ኤደን ገረሞ ዋሽንግተን ዲሲ። የተከበራችሁ አድማጮቻችን የመጋቢት አራት 2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየትና ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ሰላም ጤና ይስጥልኝ። ደህና ደሩ። Thank you.
lunch is for me.